ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል 18 ታሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 18
አጠቅሎ ፈረስ ካሳብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ
ምዕራፍ 29 ዘመነ መሳፍንት በቃ ደና ሰንበት። አንዱን ሲሰሙት ያፈዛል አንዱን ሲሰሙት ያደነዝዛል የሚለውን የአባቶች ምሳሌ እርስ በርሳቸው ተከፋፍለው ያን ሁሉ ኃይልና ጀግንነት ያገራቸው ማስከሚያ ያደረጉት መስፍኖቻችን ብንሰጠው ተስማሚ ነው። ራሳሊ በጀግንነታቸው ከማንኛውም ጀግና ከተባለ መስፍን በምንም የማያንሱ ከመሆናቸው በላይ የቆየ የቤተሰብ አቋም ከሁሉ በላይ አስቀምጧቸው ነበር። ከዚህም በላይ እግዚአብሔር ሲፈጥራቸው ለዚህ ቦታ ተስማሚ አድርጎ የሰራቸው ይመስሉ ነበር። ደጃዝማች ካሳ ያን ሁሉ ድል እያገኙ ቢታዩም ደንዳናው ራስ አሊ ካሳን በጣም ያስቸግረኝ ይሆናል እንጂ ያሸንፈኛል ብለው በምንም ሁኔታ አላሰቡ። ከሁሉም የሚገርመው ደጃች ካሳ ደጃች ኮሹን ድል ካደረጉ በኋላ እባክዎን አርፈው ይቀመጡ፣ እኔንም ተወዳጅ ጠላቴ ጋር አያዋጉኝ፣ ራስዎም በሰላም ይኖሩ፣ አላፍኖርና በራሴ ዓላማ አላስኬድም ካሉኝ ግን እኔም እስከመጨረሻው ተመታገል በቀር ሌላ ምርጫ አይኖረኝም ብለው ቢልኩባቸው ከጆሮአቸው ሳያንጠለጥሉ የራሳቸውንና የደጃችሁ ቤን ጦር ከላኩባቸው በኋላ ይህ ጦርም እብድ ያዘው በሶ ሆኖ መቅረቱን ሲያዩ በራሳቸው ካላቸው እምነት ጥቂት ፈቀቅ አለ ማለታቸው ነው። ራሳሊ እዚህ እምነታቸው ጸንተው እንደተቀመጡ ደጃዝማች ካሳም እጅግ ሳይገልጹት የቆየ ዋና ዓላማቸው ከግቡ የሚያደርሱበት ጊዜ መቃረቡን ተገንዝበውት ነበር። በቸንከር ቤተክርስቲያን ካዩት እልቂት ጀምሮ አሁን እስካሉበት ጊዜ ድረስ በየጊዜውና በየቦታው ከንቱ በሆነ የእርስ በርስ ጦርነት ሲጎርፍ ያዩት የኢትዮጵያውያን ደም እባክና አቁመኝ እያለ ሲጠራቸው ተሰማቸው። የኢትዮጵያ ምድር በየወሰኖቹ እንደ ሰው አፍ አውጥቶ በሚያሳዝን ድምፅ እሪ የጎበዝ ያለህ ኑ በጠላት ተመረገጥ አድኑኝ የካሳ ያለህ ድረሱልኝ ሲል ተሰማቸው። የኢትዮጵያ ህዝብ የመንፈስ ጥንካሬ ሃይማኖትና ጨዋነት ወደቅ ናካሳ ቶሎ ደርሳ አንሳን እያሉ በመጮህ ለመውደቅ ሲፍገመገሙ ታዩአቸው። በጠቅላላውም እጆቿን ወደ እግዚአብሔር ዘርግታ በስዕል ያዩአት ኢትዮጵያ ከባድ መከራ ያሰቃያትና ሌላ ተጨማሪ መከራ ሊደርስባት ተቃርቦ በታላቅ ጭንቀት አድኑኝ እያለች የምትጮህ እናቱና ታየቻቸው። ለአዳኝነት የተመረጡት ተጠሪም ራሳቸው መሆናቸው ተሰማቸው። ደጃዝማች ካሳ ከራስ አሊና ከደጃች ውቤ የተላከባቸውን ጦር ድል በመቱበት የደንገል በር ምሽግ ጥቂት ቀኖች ከቆዩ በኋላ እዚያ ወጥተው ከደንቢያ ሜዳዎች በአንዱ ላይ ድንኳኖቻቸውን አስተክለው ነበር። አንድ ቀን በደረቅ ነፋር ላይ በድንኳናቸው ውስጥ ጋደም አሉ። እንቅልፍ አልወሰዳቸውም ነበር። አይኖቻቸው ግን ገርበብ ብለው ልክ እንቅልፍ እንደወሰዳቸው ሆነው ይታዩ ነበር። ህዝብ ይባል ራእይ አይታወቅም። ተነስ ካሳ፣ ለምን ትጋደማለህ? ለእረፍት ለእንቅልፍ አልተፈጠርህም። ተነስ፣ ወደ ደብረ ታቦር ገስገስ። ተነስ፣ ወደ ሰሜን ወደ ጎጃም ገስገስ። ተነስ፣ ወደ ወሎ ወደ ሸዋ ገስገስ። ኢትዮጵያን ለመከፋፈል በየቦታው የተሰራውን ጠባብ ምሽግ አፍርስ። አሊ የለም፣ ውቤ የለም፣ ብሩ የለም፣ ኃይለ መለኮት የለም፣ እነ ወርቂት የሉም። ኢትዮጵያ እንድትኖር እነዚያ ለመኖር አለባቸው። እነሱ ካሉ ኢትዮጵያ የምትባል አገር የለችም። በጌ ምድር፣ ጎጃም፣ ወሎ፣ ሸዋ፣ ትግሬ የሚባሉ ቁርጥራጭ የምድር ክፍሎች ከአረብና ከቱርክ ብቻቸውን ለመመከት የማይችሉ ብቻ ብቻቸውን ተከብረውና ታፍረው ተሻሽለውና አድገው ለመገኘት የማይችሉ እርስ በርሳቸው ተመፋጀት የማይመለሱ አሁን ባላቸው ስም ወይም በአዲስ ስም ሲጠሩ የሚችሉ ቀበሌዎች ይኖራሉ። ግን አሉ አይባልም። ኢትዮጵያም ከስሟና ከናቅሟ ትሞታለች። ተነስ፣ በነፍሷ ድረስ የሚል ድምፅ በጆሮ ጥላቸው ባረቀባቸው። ከተኙበት ብድግ ብለው ለባበሱና እንግዳንና ገብርዬን ወደ ድንኳናቸው አስጠሩ። ቀኛዝማች እንግዳና ቀኛዝማች ገብርዬ ወደ ደጃች ካሳ ድንኳን ገብተው እጅ እየነሱ ሲቆሙ ቆጭ በሉ እንጂ አሉ ደጃዝማች ካሳ። ሁለቱ ቀኛዝማቾች በደጃች ካሳ ፊት ለፊት ተቀመጡ። ሁሉም ለጥቂት ጊዜ ጸጥ ብለው እንደቆዩ እንግዲህ የማያቋርጥ ጦርነት መጀመራችን ነው አሉ ደጃች ካሳ። መጀመር ወይስ መጨረስ? አሉ ቀኛዝማች እንግዳ። መጀመር አሉ እኮ አለ ቀኛዝማች ገብርዬ። እንዴት ነው የምንጀምረው? አሉ ቀኛዝማች እንግዳ። እስካሁን ጭፍራ እንጂ ያለቃ እኮ አላቸነፍንም አሉ ደጃች ካሳ። እቴጌስ? አሉ ቀኛዝማች እንግዳ። አይ ያንተ ነገር። እነ ደጃች ኮሹስ? አሉ ቀኛዝማች እንግዳ። እነሱ ሁሉ ጭፍራ ናቸው። ተራሳሊ ተልከው መጥተው አይደል የሞቱት? ሁሉም ጭፍራ ነው አሉ ደጃዝማች ካሳ። እንግዲህ ወደ ዋናው እንዝመታ አሉ ቀኛዝማች እንግዳ። እንግዲህማ ሁሉንም ልክ ሳናስገባው ምን ማረፍ አለ አለ ቀኛዝማች ገብርዬ። ተመዝመታችን በፊት በሰላም ስልጣኑን ይልቀቁ ብዬ ለራስ አሊ ለመላክ አስቤ ነበር። ምን ይመስላችኋል? አሉ ደጃዝማች ካሳ። እንግዲያው ጊዜ ማሳለፍና ለነሱም የመደርጃ ጊዜ መስጠት ነው እንጂ እሽም አይሉ አለ ቀኛዝማች ገብርዬ። እኔ ቢደረጅ ምን ቸገረኝ? ያው ስናያቸው የኖሩ ወታደሮቹን አይደለም ያጠራቅም፣ የሰማይ መላእክት መጥተው አይሰለፉለት አሉ ደጃዝማች ካሳ። መደርጀቱስ አያሰጋንም፣ ብቻ ግን ጦር ተቀብሎና አስፈርዶ መግጠሙ ስለሚሻል እሺ ስለማይሉ ቢታወቅም ቢላክባቸው አይከፋም። እኛም ብንሆን ትንሽ የረስ ጊዜ ስናገኝ ወታደሮች ለማበርከት እንችላለን አሉ ቀኝ አዝማች እንግዳ። እውነትህን ነው፣ ግድ የለም ሳናስጨርስ ማንንም መንካት አይገባንም አሉ ደጃች ካሳ። ከዚያም ደጃች ካሳ ከውጭ ታላቅ ጥላፍ ይዘው ምግብ የሚያስበሉትን ወይዘሮ ተዋበችን አስጠሩና ወይዘሮ ተዋበች ወደ ድንኳኑ ሲገቡ ቀኝ አዝማች እንግዳና ቀኝ አዝማች ገብርዬ ከተቀመጡበት ብድግ ብድግ እያሉ ቆሙ። በእግዚአብሔር በእግዚአብሔር አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ አለፍ እያሉ። ወይዘሮ ተዋበች የወይዛዝርን ሰልፋዳ ቀሚስ በጭራሽ ስለማይነኩት ዘወትር የሐር ወይም የጥጥ ቀሚሳቸውን እንደወታደር ባጭሩ ታጥቀው በላዩ ቀላል የሆነ ቀጭን ኩታ ደርበው ሲሰሩ ስለሚውሉ በዚህ ጊዜ የለበሱት ልብስም አጠር አድርገው የታጠቁትን የነጭ ሐር ቀሚስና እጅግ ነጭ የሆነ ቀጭን ኩታ ነበር። የልብሱ መጠን ረዘም ቢልም ሲታጠቁት አጠር አድርገው ስለታጠቁት ተንቧሾች ባቶቻቸው በከፊል ይታያሉ። ወይዘሮ ተዋበች አልፈው በጥጋቸው እንደተቀመጡ ደጃዝማች ካሳ ወደ ገብርዬ ቀና ብለው ተቀመጡ እንጂ አሉ በለዘበ ድምፅ። ሁለቱ ቀኝ አዝማቾችም በነበሩበት ተቀመጡ። ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። ለአንቺ ስል አሁን ለራስ አንድ መልእክት ልሰድላቸው ነው። እሺ እንደማይሉ የታወቀ ነው። ቢሆንም ምንም ብትወጂኝ በሰላም መንገድ ሳልሞክር ጦርነት ስገጥማቸው ሊከፋሽ ይችላል። ኋላ አንዷ ምስክር አንቺ ነሽና ልብ አርጊው። እኔ አሁን ዛሬ ደብዳቤ ጽፌ ልክላቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች አንገታቸውን ደፋ ከተቀመጡበት አበባ ምንጣፍ ላይ እኛን የሚያማምሩ አይኖቻቸውን ጣል አድርገው ሲሆን በሰላም እሺ ቢሉ ደስ ይለኛል፣ ካልሆነ እግዚአብሔር ያዘዘው ይሁን እንጂ እኔ ምን ማድረግ እችላለሁ አሉ በትካዜ። መቼም ነገሩን ሁሉ ታውቂዋለሽ። ከመጀመሪያው እስከ ዛሬ ድረስ እነሱ ይገፉኛል እንጂ እኔ አንድም ቀን ተመንገድ የወጣ ነገር አድርጌባቸው አላውቅም። አሁንም ደብዳቤ ልክላቸዋለሁ። አንቺም በጎን ሰው ልከሽ ብትለምኛቸው ተጸጸት አትደርሽም አሉ ደጃች ካሳ። እሺ አንተ ብላክባቸው፣ እኔም ሰው ልኬ ለምናቸዋለሁ አሉ ወይዘሮ ተዋበች። ሁሉም ጸጥ ብለው ለጥቂት ጊዜ ቆዩ። ደጃዝማች ካሳም እነ ቀኝ አዝማች እንግዳም ወደ ወይዘሮ ተዋበች ፊታቸውን መለስ አድርገው ሲያዋቸው የመጨነቅ ስሜት ስላዩባቸው ሁሉም በየልባቸው ርኅራኄ ተሰማቸው። እሺ ምሳ አዘጋጃለሁ አሉ ወይዘሮ ተዋበች ከተቀመጡበት እየተነሱ። እሺ ተዋበች፣ ግድ የለም እስተሚቻል ለምኜ አያቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች ከድንኳን ወጥተው በየቁጥቋጦው ስር ምጣዶችና ድስቶች ተጥደው ምግብ ወደሚሰራበት ቦታ ሄዱ። የፈረደባቸው አገልጋዮች በየቀኑ ዕቃ ተሸክመው እንደዞሩ በየቀኑ በየአዳዲስ ዛፍ በየአዳዲስ ቁጥቋጦ ስር ምግብ እንዳበሰሉ ይውላሉ። መቼ ይሆን ይህ ከርታታ ጌታቸው አርፎ እነሱም የሚያርፉት? አዲሱ ትግል አዲሱ ጉዞ ሲጀመር ምን እረፍት አለ? ከመከረኛው ከእረፍት የለሹ ከካሳ ጋር ውሎ እረፍት የት አለ? ካሳ ከርታታ፣ ተዋበች ከርታታ፣ እንግዳና ገብርዬ ከርታታ፣ ሁሉም የካሳ አሽከር ከርታታ። እንግዲህ እና መቴ እነ ትብለጥስ ሲንከራተቱ እንጂ ማን ሲያርፍ እንዳዩት ይረፉ? በማንስ ይቀናሉ? ዘወትር ጠመንጃ ጋሻ ጦር ተሸክሞ ጦር እንደተወረወረበት ጎራዴ እንደተሰነዘረበት ጥይት በጆሮ ጥላው እንዳፋጨበት በሚውለው ጌታቸው ወይስ ከነሱ ጋር ወጥ ስትሰራ እንጀራ ስትጋግር በምትውል እመቤታቸው? እንዲያው ነው ሁሉም መከረኛ ስለሆነ ሁሉም ጥናቱን ይስጣቸው። ወይዘሮ ተዋበች ከድንኳኑ ወጥተው ወደ ድስታቸው እንደተመለሱ አባታቸውና ባላቸው ወደፊት በቅርብ ቀን እንደሚያደርጉት የማያጠራጥረው ጦርነት በአይነ ህሊናቸው መጣባቸውና ያስጨንቃቸው ጀመር። እርግጥ ነው የባላቸው እየገነኑ መሄድ ደስ አሰኝቷቸዋል። አባታቸውና ባላቸው እንዲዋጉና ተውለቱ አንዱን እንዲባለ ሁኔታ እንዲያጡ ግን በፍጹም አይፈልጉም። አባታቸውን በጣም ነው የሚወዱ። ራሳዲ እንኳን ልጃቸው አንድ ቀን ያያቸው ሰው ከመሬት ተነስቶ እንዲወዳቸው የሚያደርግ ተቀቦ ነበራቸው። ይህ ነገር እየቆየ ያስጨንቃቸው ስለጀመር ወይዘሮ ተዋበች ደብዳቤ ጽፈው ለአባታቸው ባንድ ፈረሰኛ ላኩ። በደብዳቤውም ውስጥ ጌታዬ አባቴ፣ ምንም እንኳ ተመደፈር ሞቶን እንደሚመርጡ ባውቅ ለኔ ብለው ነገሩን በሰላም እንዲጨርሱልኝ እንባዬን እያፈሰስኩ ተጫማው ስር ተደፍቼ እለምናለሁ። የኔ ጌታ፣ የኔ ደግ አባት ሆይ፣ ተቀድመው እንዲህ ባልሆነ እንግዲህ ወዲህ ምን አለበት ተቻችላችሁ ብትኖሩ። አባብዬ ባኮን እኔን ተጭንቀትና ተሐዘን ያድኑኝ። ራሳሊ ግን የወይዘሮ ተዋበችን ደብዳቤ እንዳነበቡ ብዙ የተጨነቁ አይመስልም። መልእክተኛውን ቀና ብለው እያዩ እንደ ፈገግታም እየቃጣቸው ሰማኸኝ ወዳጄ? ተዋቡ ምን አርግ ነው የምትለኝ? ምን አለ ብማረክም በልጄ እጅ ነው የምታሰረው። ብዙ አታስቢ፣ እግዚአብሔር ላለው ይበል በልና ንገርልኝ አሉ። ቁም ነገር ይሁን ሴት በማይታወቅ ሁኔታ ከዚያም የወይዘሮ ተዋበችን መልክተኛ ወዳቀረበው የልፍኝ አሽከር ዘወር ብለው ንሳ አንተ በሚገባ ተስተናግዶ እንዲሄድ አድርገው አሉ። ለደጃዝማች ካሳ መልእክት የሰጡት መልስ ደግሞ ሌላ ነበር። የደጃች ካሳን ደብዳቤ ካነበቡ በኋላ ወደ መልክተኛው ቀና ብለው እያዩ አረ ለመሆኑ እንዴት ያለ ደፋር ነው አያ፣ የአባቶችን አልጋ ልቀቅ ይለኛል? የቋረኛ ኃይሉን ተፍየል ቆዳ የተሰራ አልጋ ማነካበት? ደብዳቤ ተሚልክብኝ ይልቅ ራሱ መጥቶ ልቀቅ አይለኝ ኑሯል? ናና አልጋህን ተቀበለኝ፣ አንተ ታልመጣ ማን ይረከበኛል ብለህ ንገርልኝ አሉ በፌዝ። ከዚያም መልክተኛው ተስተናግዶ እንዲመለስ አዘዙ። ንቀታቸውን ለመግለጽም ለሁለቱም ደብዳቤዎች መልስ ለመጻፍ አልፈለጉም። በዚህ ሁኔታ የሰላም እንዲፈጸም የታሰበው ነገር ሊሆን ስላልቻለ ደጃዝማች ካሳ ጦራቸውን አስከትተው ወደ ደብረ ታቦር ተጓዙ። ራሳሊም መላው ጦራቸውን ባይሆንም አብዛኛውን ጦራቸውን አጠራቅመው ሲጠባበቁ ቆዩ። ደጃች ካሳ ከዚያ ትንሽ ሰራዊታቸው ጋር ሆነው ደብረ ታቦር ሲደርሱ ያየ ሁሉ ወደምትቃጠልበት እሳት በራ እንደምትገባ የሳትራት እንጂ እንደ እውነተኛ ጎበዝ አልቆጠራቸውም ነበር። ራሳዲ ራሳቸው የደጃች ካሳን ጦር ሲያዩ ምናልባት ምላሽ የጠራሁት መስሎት ተሚዜዎች ጋር መምጣቱ ይሆን በማለት አፊዘዋል። ነገር ግን ጉዳዩ ይህ አልሆነም። ደጃዝማች ካሳ ያለ አንዳች ማመንታት በድንገትና በፍጥነት ወደ ራሳዲ ጦር መሃል ገብተው ሰራዊቱን ከሁለት ሰነጠቁት። ከዚያም ግራ ቀኝ በሰነጠቁት ጦር መሃል ሆነው ከግራና ከቀኝ ሊከባቸው የሚሞክረውን ጦር በዚህም በዚያም እንደ ቀትር እሳት ሲገላምጡት ከሁለቱም በኩል ብዙ ሰው ሞተ። ለአዳኝነት የተመረጡት ተጠሪም ራሳቸው መሆናቸው ተሰማቸው። ደጃዝማች ካሳ ከራስ አሊና ከደጃች ውቤ የተላከባቸውን ጦር ድል በመቱበት የደንገል በር ምሽግ ጥቂት ቀኖች ከቆዩ በኋላ እዚያ ወጥተው ከደንቢያ ሜዳዎች በአንዱ ላይ ድንኳኖቻቸውን አስተክለው ነበር። አንድ ቀን በደረቅ ረፋድ ላይ በድንኳናቸው ውስጥ ጋደም አሉ። እንቅልፍ አልወሰዳቸውም ነበር። አይኖቻቸው ግን ገርበብ ብለው ልክ እንቅልፍ እንደወሰዳቸው ሆነው ይታዩ ነበር። ህልም ይባል ራእይ አይታወቅም። ተነስ ካሳ፣ ለምን ትጋደማለህ? ለእረፍት ለእንቅልፍ አልተፈጠርህም። ተነስ፣ ወደ ደብረ ታቦር ገስግስ። ተነስ፣ ወደ ሰሜን ወደ ጎጃም ገስግስ። ተነስ፣ ወደ ወሎ ወደ ሸዋ ገስግስ። ኢትዮጵያን ለመከፋፈል በየቦታው የተሰራውን ጠባብ ምሽግ አፍርስ። አሊ የለም፣ ውቤ የለም፣ ብሩ የለም፣ ኃይለ መለኮት የለም፣ እነ ወርቂት የሉም። ኢትዮጵያ እንድትኖር እነዚያ ለመኖር አለባቸው። እነሱ ካሉ ኢትዮጵያ የምትባል አገር የለችም። በጌ ምድር ጎጃም ወሎ ሸዋ ትግሬ የሚባሉ ቁርጥራጭ የምድር ክፍሎች አረብና ተርክ ብቻቸውን ለመመከት የማይችሉ ብቻቸውን ተከብረውና ታፍረው ተሻሽለውና አድገው ለመገኘት የማይችሉ እርስ በርሳቸው ተመፋጀት የማይመለሱ አሁን ባላቸው ስም ወይም በአዲስ ስም ሲጠሩ የሚችሉ ቀበሌዎች ይኖራሉ። ግን አሉ አይባልም። ኢትዮጵያም ተስሟና ከናቅሟ ትሞታለች። ተነስ በነፍሷ ድረስ የሚል ድምፅ በጆሮ ጥላቸው ባረቀባቸው። ከተኙበት ብድግ ብለው ለባበሱና እንግዳንና ገብርዬን ወደ ድንኳናቸው አስጠሩ። ቀኛዝማች እንግዳና ቀኛዝማች ገብርዬ ወደ ደጃች ካሳ ድንኳን ገብተው እጅ እየነሱ ሲቆሙ ቆጭ ባሉ እንጂ አሉ ደጃዝማች ካሳ። ሁለቱ ቀኛዝማቾች በደጃች ካሳ ፊት ለፊት ተቀመጡ። ሁሉም ለጥቂት ጊዜ ጸጥ ብለው እንደቆዩ እንግዲህ የማያቋርጥ ጦርነት መጀመራችን ነው አሉ ደጃች ካሳ። መጀመር ወይስ መጨረስ አሉ ቀኛዝማች እንግዳ። መጀመር አሉ እኮ አለ ቀኛዝማች ገብርዬ። እንዴት ነው የምንጀምረው አሉ ቀኛዝማች እንግዳ። እስካሁን ጭፍራ እንጂ አለቃ እኮ አላቸነፍንም አሉ ደጃች ካሳ። እቴጌስ አሉ ቀኛዝማች እንግዳ። አይ አንተ ነገር እነ ደጃች ጎሹስ አሉ ቀኛዝማች እንግዳ። እነሱ ሁሉ ጭፍራ ናቸው። ተራሳሊ ተልከው መጥተው አይደል የሞቱት? ሁሉም ጭፍራ ነው አሉ ደጃዝማች ካሳ። እንግዲህ ወደ ዋናው ንዝመታ አሉ ቀኛዝማች እንግዳ። እንግዲህማ ሁሉንም ልክ ሳናስገባው ምን ማረፍ አለ አለ ቀኛዝማች ገብርዬ። ተመዝመታችን በፊት በሰላም ስልጣኑን ይልቀቁ ብዬ ለራስ አሊ ለመላክ አስቤ ነበር። ምን ይመስላችኋል አሉ ደጃዝማች ካሳ። እንግዲያው ጊዜ ማሳለፍና ለነሱም የመደርጃ ጊዜ መስጠት ነው እንጂ እሽም አይሉ አለ ቀኛዝማች ገብርዬ። እኔ ቢደረጅ ምን ቸገረኝ? ያው ስናያቸው የኖሩ ወታደሮቹን አይደለም ያጠራቅም፣ የሰማይ መላእክት መጥተው አይሰለፉለት አሉ ደጃዝማች ካሳ። መደርጀቱስ አያሰጋንም፣ ብቻ ግን ጦር ተቀብሎና አስፈርዶ መግጠሙ ስለሚሻል እሺ ስለማይሉ ቢታወቅም ቢላክባቸው አይከፋም። እኛም ብንሆን ትንሽ የረፍት ጊዜ ስናገኝ ወታደሮች ለማበርከት እንችላለን አሉ ቀኛዝማች እንግዳ። እውነትህን ነው፣ ግድ የለም ሳናስጨርስ ማንንም መንካት አይገባንም አሉ ደጃች ካሳ። ከዚያም ደጃች ካሳ ከውጭ ታላቅ ጥላት ይዘው ምግብ የሚያስበሉትን ወይዘሮ ተዋበችን አስጠሩና ወይዘሮ ተዋበች ወደ ድንኳኑ ሲገቡ ቀኛዝማች እንግዳና ቀኛዝማች ገብርዬ ከተቀመጡበት ብድግ ብድግ እያሉ ቆሙ። በእግዚአብሔር በእግዚአብሔር አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ አለፍ እያሉ። ወይዘሮ ተዋበች የወይዛዝርን ሰልፋዳ ቀሚስ በጭራሽ ስለማይነኩት ዘወትር የሐር ወይም የጥጥ ቀሚሳቸውን እንደወታደር ባጭሩ ታጥቀው በላዩ ቀላል የሆነ ቀጭን ኩታ ደርበው ሲሰሩ ስለሚውሉ በዚህ ጊዜ የለበሱት ልብስም አጠር አድርገው የታጠቁትን የነጭ ሐር ቀሚስና እጅግ ነጭ የሆነ ቀጭን ኩታ ነበር። የልብሱ መጠን ረዘም ቢልም ሲታጠቁት አጠር አድርገው ስለታጠቁት ተንቧሾች ባቶቻቸው በከፊል ይታያሉ። ወይዘሮ ተዋበች አልፈው በጥጋቸው እንደ ተቀመጡ ደጃዝማች ካሳ ወደ ገብርዬ ቀና ብለው ተቀመጡ እንጂ አሉ በለዘበ ድምፅ። ሁለቱ ቀኛዝማቾችም በነበሩበት ተቀመጡ። ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። ለአንቺ ስል አሁን ለራስ አንድ መልእክት ልሰድላቸው ነው። እሺ እንደማይሉ የታወቀ ነው። ቢሆንም ምንም ብትወጂኝ በሰላም መንገድ ሳልሞክር ጦርነት ስገጥማቸው ሊከፋሽ ይችላል። ኋላ አንዷ ምስክር አንቺ ነሽና ልብ አርጊው። እኔ አሁን ዛሬ ደብዳቤ ጽፌ ልክላቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች አንገታቸውን ደፋ ከተቀመጡበት አበባ ምንጣፍ ላይ እኛን የሚያማምሩ አይኖቻቸውን ጣል አድርገው ሲሆን በሰላም እሺ ቢሉ ደስ ይለኛል፣ ካልሆነ እግዚአብሔር ያዘዘው ይሁን እንጂ እኔ ምን ማድረግ እችላለሁ አሉ በትካዜ። መቼም ነገሩን ሁሉ ታውቀዋለሽ። ለመጀመሪያው እስከ ዛሬ ድረስ እነሱ ይገፉኛል እንጂ እኔ አንድም ቀን ከመንገድ የወጣ ነገር አድርጌባቸው አላውቅም። አሁንም ደብዳቤ ልክላቸዋለሁ። አንቺም በጎን ሰው ልከሽ ብትለምኛቸው ተጸጸት አትደርሽም አሉ ደጃች ካሳ። እሺ አንተም ላክባቸው እኔም ሰው ልኬ ለምናቸዋለሁ አሉ ወይዘሮ ተዋበች። ሁሉም ጸጥ ብለው ለጥቂት ጊዜ ቆዩ። ደጃዝማች ካሳም እነቀኛዝማች እንግዳም ወደ ወይዘሮ ተዋበች ፊታቸውን መለስ አድርገው ሲያዋቸው የመጨነቅ ስሜት ስላዩባቸው ሁሉም በየልባቸው ርኅራኄ ተሰማቸው። እሺ ምሳ አዘጋጃለሁ አሉ ወይዘሮ ተዋበች ከተቀመጡበት እየተነሱ። እሺ ተዋበች ግድ የለም እስተሚቻል ለምኜ አያቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች ከድንኳን ወጥተው በየቁጥቋጦው ስር ምጣዶችና ድስቶች ተጥለው ምግብ ወደሚሰራበት ቦታ ሄዱ። የፈረደባቸው አገልጋዮች በየቀኑ ዕቃ ተሸክመው እንደዞሩ በየቀኑ በየአዳዲስ ዛፍ በየአዳዲስ ቁጥቋጦ ስር ምግብ እንዳበሰሉ ይውላሉ። መቼ ይሆን የከርታታ ጌታቸው አርፎ እነሱም የሚያርፉት? አዲሱ ትግል አዲሱ ጉዞ ሲጀመር ምን እረፍት አለ? ከመከረኛው ከእረፍት የለሹ ከካሳ ጋር ውሎ እረፍት የት አለ? ካሳ ከርታታ፣ ተዋበች ከርታታ፣ እንግዳና ገብርዬ ከርታታ፣ ሁሉም የካሳ አሽከር ከርታታ። እንግዲህ እናመቴ እነ ትብለጠስ ሲንከራተቱ እንጂ ማን ሲያርፍ እንዳዩት ይረፉ? በማንስ ይቀናሉ? ዘወትር ጠመንጃ ጋሻ ጦር ተሸክሞ ጦር እንደተወረወረበት ጎራዴ እንደተሰነዘረበት ጥይት በጆሮ ጥላው እንዳፋጨበት በሚውለው ጌታቸው ወይስ ከነሱ ጋር ወጥ ስትሰራ እንጀራ ስትጋግር በምትውል እመቤታቸው? እንዲያው ነው ሁሉም መከረኛ ስለሆነ ሁሉም ጥናቱን ይስጣቸው። ወይዘሮ ተዋበች ከድንኳኑ ወጥተው ወደ ድስታቸው እንደተመለሱ አባታቸውና ባላቸው ወደፊት በቅርብ ቀን እንደሚያደርጉት የማያጠራጥረው ጦርነት በአይነ ህሊናቸው መጣባቸውና ያስጨንቃቸው ጀመር። እርግጥ ነው የባላቸው እየገነኑ መሄድ ደስ አሰኝቷቸዋል። አባታቸውና ባላቸው እንዲዋጉና ከሁለቱ አንዱን እንዲህ ባለ ሁኔታ እንዲያጡ ግን በፍጹም አይፈልጉም። አባታቸውን በጣም ነው የሚወዱ። ራሳሊ እንኳን ልጃቸው አንድ ቀን ያያቸው ሰው ከመሬት ተነስቶ እንዲወዳቸው የሚያደርግ ተቀቦ ነበራቸው። ይህ ነገር እየቆየ ያስጨንቃቸው ስለጀመር ወይዘሮ ተዋበች ደብዳቤ ጽፈው ለአባታቸው በአንድ ፈረሰኛ ላኩ። በደብዳቤውም ውስጥ ጌታዬ አባቴ፣ ምንም እንኳ ተመደፈር ሞቶን እንደሚመርጡ ባውቅ ለእኔ ብለው ነገሩን በሰላም እንዲጨርሱልኝ እምባዬን እያፈሰስኩ ተጫማው ስር ተደፍቼ እለምናለሁ። የኔ ጌታ፣ የኔ ደግ አባት ሆይ ተቀድመው እንዲህ ባልሆነ እንግዲህ ወዲህ ምን አለበት ተቻችላችሁ ብትኖሩ። አባብዬ ባኮን እኔን ተጭንቀትና ተሐዘን ያድኑኝ። ራሳሊ ግን የወይዘሮ ተዋበችን ደብዳቤ እንዳነበቡ ብዙ የተጨነቁ አይመስልም። መልእክተኛውን ቀና ብለው እያዩ እንደ ፈገግታም እየቃጣቸው ሰማኸኝ ወዳጄ፣ ተዋቡ ምን አርግ ነው የምትለኝ? ምን አለ ብማረክም በልጄ እጅ ነው የምታሰረው። ብዙ አታስቢ፣ እግዚአብሔር ላለው ይበል በልና ንገርልኝ አሉ ቁም ነገር ይሁን ሴት በማይታወቅ ሁኔታ። ከዚያም የወይዘሮ ተዋበችን መልክተኛ ወዳቀረበው የልፍኝ አሽከር ዘወር ብለው ንሳ አንተ በሚገባ ተስተናግዶ እንዲሄድ አድርገው አሉ። ለደጃዝማች ካሳ መልእክት የሰጡት መልስ ደግሞ ሌላ ነበር። የደጃች ካሳን ደብዳቤ ካነበቡ በኋላ ወደ መልክተኛው ቀና ብለው እያዩ አረ ለመሆኑ እንዴት ያለ ደፋር ነው! አያ የአባቶችን አልጋ ልቀቅ ይለኛል? የቋረኛ ኃይሉን ተፍየል ቆዳ የተሰራ አልጋ ማነካበት ደብዳቤ ተሚልክብኝ ይልቅ ራሱ መጥቶ ልቀቃ ይለኝ ኑሯል። ናና አልጋህን ተቀበለኝ፣ አንተ ታልመጣ ማን ይረከበኛል ብለህ ንገርልኝ አሉ በፌዝ። ከዚያም መልእክተኛው ተስተናግዶ እንዲመለስ አዘዙ። ንቀታቸውን ለመግለጽም ለሁለቱም ደብዳቤዎች መልስ ለመጻፍ አልፈለጉም። በዚህ ሁኔታ ሰላም እንዲፈጸም የታሰበው ነገር ሊሆን ስላልቻለ እጃዝማች ካሳ ጦራቸውን አስከትተው ወደ ደብረ ታቦር ተጓዙ። ራሳሊም መላው ጦራቸውን ባይሆንም አብዛኛውን ጦራቸውን አጠራቅመው ሲጠባበቁ ቆዩ። እጃዝማች ካሳ ከዚያ ትንሽ ሰራዊታቸው ጋር ሆነው ደብረ ታቦር ሲደርሱ ያየ ሁሉ ወደምትቀጠልበት እሳት በራ እንደምትገባ የሳትራት እንጂ እንደውነተኛ ጎበዝ አልቆጠራቸውም ነበር። ራሳሪ ራሳቸው የደጃሽ ካሳን ጦር ሲያዩ ምናልባት መላሽ የጠራሁት መስሎት ተሚዚዎች ጋር መምጣቱ ይሆን በማለት አፊዘዋል። ነገር ግን ጉዳዩ ይህ አልሆነም። ደጃዝማች ካሳ ያለ አንዳች ማመንታት በድንገትና በፍጥነት ወደ ራሳሪ ጦር መሃል ገብተው ሰራዊቱን ከሁለት ሰነጠቁት። ከዚያም ግራ ቀኝ በሰነጠቁት ጦር መሃል ሆነው ከግራና ከቀኝ ሊከባቸው የሚሞክረውን ጦር በዚህም በዚያም እንደ ቀትር እሳት ይገላመጡት። ከሁለቱም በኩል ብዙ ሰው ሞተ። ይሁን እንጂ ራስ አሊ ባልታወቀ ምክንያት የተጋጋለውን ከባድ ጦርነት አቋርጠው ሽሽት ስለጀመሩ ወታደራቸው በያለበት እርሳቸውን ተከትሎ ሸሸ። ደጃዝማች ካሳም ብዙ ከማረኩና የራስ አሊን ከተማ ደብረ ታቦርን ካቃጠሉ በኋላ በዚያው ጥቂት ሰንብተው ራስ አሊን ለማሳደድ ወደ ጎጃም ተሻገሩ። ራስ አሊ ያሁኑ የመጨረሻ ዕድላቸው መሆኑን ስላወቁ በየትም ያለ ጦራቸው ወደ ጎጃም መጥቶ እንዲሰፍር አድርገው ሲጠባበቁ ቆይተው ነበር። የራስ አሊና የደጃሽ ካሳ ጦር ጎጃም ውስጥ ልዩ ስሙ አይሻል በተባለ ቦታ ላይ ተጋጠመ። ራስ አሊ እንዳለፈው ጊዜ በቀላሉ ለመሸሽ አልፈለጉም። ማንም ሰው ይበልጥ ይሰራዋል በማይባል ጀግንነት ሲዋጉና ሲያዋጉ ዋሉ። ራስ አሊ በዚያ ቀን ሲሰሩት የዋሉትን የጀግንነት ሙያ ያየ ሁሉ ድል እግዚአብሔር ካልፈቀደው በጀግንነት ብቻ አይገኝም፣ ራስ አሊ ታንበሳና ተነብር እንደተደቀለ ፈጣንና ኃያል ፍጡር ሲዋጉ አሉ። ሰራዊታቸው ተደጃሽ ካሳ ጦር እጅግ ይበዛ ነበር። ነገር ግን ድሉ የደጃሽ ካሳ ሆነ። እርግጥ ነው ደጃዝማች ካሳም በዚህ ቀን ልዩነት ታየበት በማይባለው የተለመደና የማይበገር ጀግንነት ሲዋጉ ውለዋል። ይሁን እንጂ ራስ አሊም ያን በመሰለ ጀግንነት ሲዋጉ ስለዋሉ በዚያ ቀኑ ድል እግዚአብሔር ተደጃዝማች ካሳ ጋር ተሰልፎ እንደታየ ተቆጥሯል ብለዋል። ራስ አሊ ራሳቸው ድል መሆናቸውን በተገነዘቡበት ጊዜ እግዚአብሔር በፈቃዱ ባነሳው የሰደድ እሳት ፊት ማን ይቆማል? የእግዚአብሔርን በትር ተከላክሎ የሚችልስ ማን ነው? እንግዲህ ወዲህ በከንቱ አትለቁ፣ የምንዋጋው ተካሳ ጋር ሳይሆን ከእግዚአብሔር ጋር መሆኑን ተረድቼዋለሁ፣ በቃ ጦርነቱን አቁሙ ብለው ለሰራዊታቸው ተናገሩና በፈረሳቸው ተጋብተው በዚያ በታወቀው ፈጣን ግልቢያቸው ሽሽታቸውን ቀጠሉ። በጣም ጥቂት ከሆኑ ጋሻ ጃግሬዎች በቀር ማንም የተከተላቸው ሰው አልነበረም። ደጃዝማች ካሳም ቆስለኞችን ካስነሱና ምርኳቸውን ካጠናቀቁ በኋላ በድል አድራጊውና በማይበገረው ሰራዊታቸው መካከል ቆመው የሚከተለውን ተናገሩ። ጀግኖች ወታደሮቼ ሆይ፣ ዛሬ በታላቅ ቆራጥነትና ጀግንነት ያስገኛችሁት ድል ይችን በመሳፍንት ኃይል ተከፋፍላ ስትሰቃይ የኖረች አገር ቀደም ሲል ወደ ነበረችበት ክብር የሚመልስና በአዲስ መንፈስ ወደ ተሻለ አዲስ ክብር የሚመራ ነው። ከዛሬ ጀምሮ ዘመነ መሳፍንት የሚባል ቃል ከታሪካችን ምዕራፍ ይፋቃል። በኃይል በአንድነትና በሀብት የምትታወቅ ወድቃ የተነሳች አዲስ ኢትዮጵያ ማገገም የምትጀምረው ከዛሬ ጀምሮ ነው። አሁን የእረፍት ተስፋ አልሰጣችሁም። ስሜን ደጃችሁ ቤን ሸዋ ንጉሥ ኃይለ መለኮትን አቸንፈን የተከፋፈለውን አንድ የነበረ አካል መልሰን አንድ ሳናደርግ እረፍት አያስፈልገንም። ቢሆንም የዛሬው ድላችን ለማቋርጠው ድል አድራጊነታችንና ለአገራችን መድኃኒቶች ለመሆናችን ዋና መሰከር ነው። ምዕራፍ 30 የብሩ ጎሹ መማረክ። ማንኛውም መስፍን ጠንካራ አርጎ ያቸው የነበሩትና የበላይነቱን ይዘውት የቆዩት ራሳሪ አይሻል ላይ ፍጹም ድል ቢመቱም ሁሉም ለየራሱ ሲደርሰው ከመጠበቅ በጋር ለደጃች ካሳ እሺ ብሎ ሊገባ አልፈቀደም። ራስ አሊን ካቸነፉ በኋላ ለራስ አሊ አንድ ቀን ሳይንበረከክ የቆየው ደጃች ብሩ ጎሹ የደጃች ካሳን የበላይነትም አልቀበልም አለ። በተለይም ምንም እንኳ በራሳቸው ተጋፊነት ከሞት ቢደርሱ ያባቱ በደጃች ካሳ መገደል ሳያሳዝነው አልቀረም ነበር። የሰው ፍርድ መቼም አስቸጋሪ ነው። ደጃች ጎሹ ወደ ደጃች ካሳ ሲዘምቱ ራሱም ያልነቀፋቸውና ያልፈረደባቸው ይመስል ከሞቱ በኋላ ምንስ ቢሆን ይማርካቸዋል እንጂ ይገላቸዋል፣ አባቱ ናቸው እያለ ብዙ ቀን በመቆርቆር ይናገር ነበር። ለተቀማጭ ሰማይ ቅርቡ ነው የሚባለው እንዲህ ያለው ነው። እንደዚያ ባለው ጦርነት መሃል እገሌ ይሙት፣ እገሌ ከእንዲህ ያለ ቦታ ላይ ቢቆስል ይበቃዋል፣ እገሌ ቢማረክ ይበቃዋል ብሎ ለመፍረድና ፍርዱን ለመፈጸም ይቻል እንደሆነ መጠየቅ ተገቢ ነበር። ደጃች ብሩ ጎሹ የሚለው ግን አባቴ ቢወጉትስ ካሳ እስቲሞት ያለዛ እስቲሸነፍ ለምን አልጠበቀም? ይህን ለደጃች ካሳ ሳይሆን ሞኙን ፈልጎ ቢነግር ምናልባት ሰሚ ያገኝ ነበር። ደጃች ብሩ ጎሹ በዚህም በሌላውም ምክንያት ሲል ደጃዝማች ካሳ ራስ አሊን ድል ካደረጉ በኋላም ለካሳ አላምንም ብሎ ሲሽለኮለቅ ቆየ። ነገር ግን ከደጃች ጎሹ ጋር ዘምቶ የካሳን ሁኔታ ሁሉ ያየውና እግዚአብሔር ለበላይነት መርጧቸዋል ብሎ ያመነው የጎጃም ወታደር ምንም እንኳ በመልካም ሰውነታቸውና በጉብዝናቸው የታወቁ የነበሩ ጌታውን የደጃች ጎሹን ልጅ ሲከተል ቢቆይ ደጃች ብሩን ለማሳመን ሲመጡ ከእርሱ ጋር ሆኖ ሊወጋቸው እምብዛም አልፈለገም ነበር። ከዚህ በላይ የደጃች ካሳን መምጣት አይተህ አስታውቀኝ ብሎ ደጃች ብሩ ጎሹ የላከው ሰላይ ወደ አምባው ሳይወጣ የሚከበብበትን ሁኔታ ለደጃች ካሳ ገልጾ አጋለጠው። ስለዚህ ብሩ ጎሹ ተደጃች ካሳ እጅ ለማምለጥ በብዙ ሁኔታ ሞክሮ አልሳካለት ሲል በጥቂት ታማኝ አሽከሮቹ ብቻ ታጅቦ ወደ ደጃች ካሳ የጦር ሰፈር ሄደና ድንጋይ ተሸክሞ በመቅረብ አጎንብሶ ይቅርታ ለመነ። ደጃች ብሩ ድንጋዩን ባንገቱ ላይ አድርጎ በወንበር ላይ ተቀምጠው የጧት ፀሐይ እየሞቁ በአካባቢው ያለውን ክፍለ ሀገር ሁሉ ባሻገር ሲመለከቱ በነበሩት በደጃች ካሳ ፊት ሲቀር ደጃዝማች ካሳ ከወንበራቸው ብድግ ብለው በጥጋቸው ካሉት ጋሻ ጃግሬዎች አንዱን እየተመለከቱ አውርድለት አውርድለት አሉ። ጋሻ ጃግሬው ድንጋዩን ከብሩ ጎሹ አንገት ላይ ሲያወርድ ደጃች ብሩ ጎሹ እንዳጎነበሰ ቀረ። ቀናበል ግድ የለም ቀናበል አሉ ደጃች ካሳ። ደጃች ብሩ ጎሹም ተነስቶ ቆመ። ወንድሜ ምን ነው አንተ ደግሞ እንዴት አስቸግረኛለህ? ወንድሜ ነህ ታውቀዋለህ። የደጃች ጎሹ ቤተ ዘመድ የራሴ ቤተ ዘመድ ነው። እኔን እግዚአብሔር ቢያነሳኝ አንተን ምን አስገዳህ? አሉ ደጃች ካሳ። አለመተማመንና አለመመሳሰል ነው አለ ብሩ ጎሹ። በእግዚአብሔር ደጃች ብሩ እስቲ እውነቱን ንገረኝ፣ ብታቸንፈኝ ኖሮ ምን ታረገኝ ነበር? አሉ ደጃች ካሳ። ደጃዝማች አሁን ብንጣላም ወንድሜ የነበርክ ሰው ነህ። እግዚአብሔር ለታላቅ ነገር መርጦህ እኔ ጠላት ኩኜ ልዋጋህ ስል የመረጠህ አንዱ አምላክ በእጅህ ተጣለኝ ዘንድ ምንም ልደብቅህ አይገባኝም። እኔ ድል አድርጌ በማድረግህ ኖሮ ምናልባት በሞት ሳልቀጣህ አልቀርም ነበር አለ ብሩ ጎሹ ተስፋ በቆረጠና እውነተኛ በሆነ ድምፅ። በዚህ ጊዜ የደጃች ካሳ አሽከሮች ከአሽከሮችም ሁሉም ሳይሆኑ ባድርባይነትና በማስመሰል እንኖራለን ብለው የሚያምኑት ግብዞች ማንንም ያላዘዛቸውን የብሩ ጎሹን አንገት ጉልቻ ካላደረግነው ማለት ጎራዲያቸውን እየመዘዙ ይፎክሩና አንገቱን ለመፍጨት ይገለገሉ ጀመር። ዋ አንድ ሰው ጣብሩን ይነካትና በነፍሰ ገዳይነት ይከታል። የተማረከ ሰውን ለመግደል ፍርድ እንጂ ይህ አይነት ፉከራና ግርግር አያስፈልግም አሉ ደጃሽ ካሳ። የደጃሽ ብሩ ጎሹን አንገት ለመቀንጠስ ያሰፈሰፉት ሁሉ በያሉበት ገጭ ብለው ቆሙ። ደጃሽ ካሳም አይኖቻቸውን እንደገና ወደ ብሩ ጎሽ ጣል አደረጉና ለመሆኑ ምን ስለበደልኩህ ነው ብትማርከኝ ኖሮ ልትገለኝ አሰፈው አሉ በለዘብታ። አባቴን ስለገደልክ ነው? አባቴማ የኔም አባት ነበሩ። ለመሆኑ አንተም ባለህበት ፈልገው አባቴ ይተውኝ ባኮ ያክስት ለምን መተው ሲወጉ ምን ታረግ ነበር? ደጃሽ ብሩ ጎሹ ከዚህ ላይ መልሱ ግር አለውና ዝም ብሎ ቆሞ ያስብ ጀመር። በዚህ ሁኔታ ጥቂት ጊዜ እንደቆየ ችግሩን አየኸው አይደል? ይኸውልህ እኔም የገጠምኳቸው እንዳንተ በነገሩ ተቸግሬ ሳስብ ከቆየው በኋላ ነው። ወደ እኔ በመጡበት መልክ ወደ አንተ ቢመጡብህ ኖሮ አንተም እኔ ያደረኩትን ተማድረግ በቀር ሌላ መንገድ አታገኝም ነበር። በልቁጭ በል ወንበር አቅርቦለት አሉ ደጃሽ ካሳ። ደጃሽ ብሩ ጎሹ ወንበር ቀረበና ቀኛዝማች ገብርዬ ጥቂት ከፍ ብሎ ተቀመጠ። ደጃዝማች ካሳ በጥጋቸው ወደ ተቀመጡት ወደ ደጃዝማች እንግዳ ዘወር ብለው እንግዳ ለሞተልህ ዝም ብሎ በወዳጅነት ቢቀበለኝ ኑሮ የአባቱን ግዛት አልነካበትም ነበር አሉ። ሳይቸግራቸው እኮ ነው ሰውን ጨካኝ የሚያደርጉ አሉ ቀኛዝማች እንግዳ። ደጃሽ ብሩ አሉ ደጃሽ ካሳ ወደ ብሩ ጎሹ እየተመለከቱ። አቤት አለ ብሩ ጎሹ መሬት መሬቱን እያየ። ልቤን ሳታሻክረው ብትቀር ምን ቸገረህ ነበር? ቀኛዝማች እንግዳን ባሻ እንግዳን ማለቴ ነው። አሁን ቀኛዝማች ተብሏል ታውቀዋለህ አይደለም? አሁን አውቀዋለሁ። ፈንቱንስ ትንሽ ወንድሙን አውቀዋለሁ። የትውልድ ቦታቸውንም ታውቀዋለህ አይደል? አሁን አውቀዋለሁ። ቋራ ለመሆኑን መቼም ታውቃለህ? አውቃለሁ እንጂ ከዚሁ የኛ ወንድሞች አይደሉ? ይኸውልህ እነሱ በስጋ ባይወለዱኝም የእናቴ ልጆች ወንድሞቼ ናቸው። ገብርዬን ብትል የስጋ ዘመዴ አይደለም ግን የእናቴ ልጅ ነው። ከነሱ ጋር ሞት ካልሆነ ሌላ ነገር አይለየንም። አንተም ወንድምነቴን ብታምንበት ኑሮ ምርኮኛና እስረኛ ተመሆን ይልቅ እኔ የሆንሁትን ትሆን ነበር። ደጃች ካሳ ስለነዚህ ታማኝ ተከታዮቻቸው ስለ እንግዳ ስለ ገብርዬና ስለ ፈንቱ የተናገሩትን የሰሙና በመጨረሻው የተፈጸመውን ሁኔታ ለማየት የደረሱ ሰዎች ሁሉ ደጃች ካሳን እንደ ትንቢት ተናጋሪ ቆጥረዋቸዋል። ደጃች ብሩ ጎሹ በዚህ ሁኔታ ተማርኮ እስረኛ ሆኖ ጥቂት ጊዜ እንደቆየ ያቺ ከራሳሪ ጋር ስታዋጋው የኖረችው ሚስቱ፣ ያቺ በራሳሪ ጦር የጎጃምን ሕዝብ ስታስደበድብ የኖረች ሚስቱ ለብሩ ጎሹ ሰጥተው ከሱ ጋር በእስራት ተቀመጭ እንዳይሉኝ ቃል ይግቡልኝና በጅበላ አምባ ያለውን የብሩ ጎሹ መሳሪያና ሀብት ሁሉ ይረከቡኝ ብላ ላከች። ያ ለስንት ዓመታት በማንም ተደፍሮ የማያውቅ አምባ፣ ያ ራስ አሊ በየዓመቱ እየሞከሩት ስንት ሰራዊታቸውን እያረገፉ የተመለሱበት አምባ ያላንዳች ትግል ወደ ደጃች ካሳ እጅ ገባ። በስራት ላይ ሆኖ ይህን የሰማው ብሩ ጎሹም ስለሚስቱ ከሃዲነት የሚከተለውን ገጠመ ይባላል። የካሳስ ስራት ቀላል ነው አይጎዳም፣ ያንቺ ባል መሻር ነው የገረመኝ በጣም። አይተሃል ወይ ጎጃም ተዛሬ በፊት ቀን ሲከዳ ስታይ የምትከዳ ምሽት። እንዲህስ ተሆነ የሴት ቃል ኪዳን ማንም አይጋባ ሁሉም ይመንን። አንቺ ልበ ሞረድ ምላሰ ለስላሳ አገሬ ስላንቺ ተቃጥላ ተጠብሳ መጥፋቷን እያየው ችዬ የኖርኩት ለካ ለጉድ ኑሯል ይህን ለማየት። ሳቀች ዋሸች ብሎ ሴትን የወደደ ሁልጊዜ ይኖራል እንደ ተዋረደ። ምዕራፍ 31 የተክሊል ጋብቻ። ግንሳዊ ጳጳስ አቡነ ሰላማ የኢትዮጵያን ቤተክርስቲያን ጣፋጭ ዜማ አሳምረው ባያውቁም ግዕዝ ያውቁ ስለነበር ሰራይ ካህን፣ እጨጌ ማህጸንቱ ንፍቅ ካህን ሆነው በአብየ ጊዜ ቤተክርስቲያን ቅድስት ውስጥ ሥርዓተ ተክሊል ሲያደርሱ እጅግ ብዙ የሆነ ሕዝብ በቤተክርስቲያኑ ውስጥና ዙሪያ ይተራመስ ነበር። ሙሽራውንና ሙሽራይቱን ለማየት ይሁን ወይም ከብዙ ዘመን ጀምረው በኦርቶዶክስና በጸጋ ክርስቲያን ሃይማኖት መለያዮች ተጣልተው ከኖሩ በኋላ ዛሬ ባንድ ላይ የሚታዩትን ጳጳስና ጨጌ ለማየት ይሁን አይታወቅም። ብቻ ሁለቱም ወገኖች የሚታዩ ነበሩ። የተክሊሉ ስነ ስርዓት ከተፈጸመ በኋላ ጳጳሱና እጨጌው እንደ ቀደሙ ሰራይና ንፍቅ ሆነው ቀደሱና ሙሽራውና ሙሽራይቱ ባንድ ላይ ስጋው ደሙ ተቀበሉ። ሙሽራውና ሙሽራይቱ አዲስ ተጋቢዎች አልነበሩም። ቀደም ባለ ዘመን ጎንደር ከተማ ውስጥ ለሌሎች ጥቅም ሲባል ተጋብተው ጋብቻቸው እጅግ የሚያስቀና ሆኖላቸው የቆየ በመንደርም ይሁን በጫካ በቤትም ይሁን በድንኳን ሳይለያዩ ክፉንና ደጉን አብረው ያዩ ባልና ሚስት ነበሩ። ሙሽራው ደጃሽ ካሳ፣ ሙሽራይቱ ወይዘሮ ተዋበች ይባሉ ነበር። ጋብቻውን ያደሰው ነገር ቀላልና ልማዳዊ የሆነ የእንሰት ሥራ አልነበረም። ደጃዝማች ካሳ በአገራቸው ውስጥ እንዲታደስና እንዲስፋፋ ለሚፈልጉት ከፍተኛ ጉዳይ ሁሉ ለቀዳሚው ምሳሌ ራሳቸው መሆን እንደሚገባቸው ከመረዳታቸው በላይ በተዋበች ያልቆረቡ በማንም ሊቆርቡ የማይችሉ መሆናቸውን ያምኑ ነበር። ስለዚህ ለወደፊቱ የኢትዮጵያ ሕዝብ በክርስቲያናዊ መንፈስ የታነጸ ቤተሰብ እያፈራና ትውልዱም በጥሩ ስነ ምግባር እየተገነባ እንዲመጣ ለማድረግ እቅድ ስለነበራቸው ራሳቸው ቀድመው እጅግ ከሚወዳቸው ባለቤታቸው ጋር ጋብቻቸውን በተክሊል አድሰው ቆረቡ። በዚህም ቀን በጎንደር ቤተ መንግስት ታላቅ ግብር አግብተው ዋሉ። በግብሩ ላይ ብዙ መኳንንትና ካህናት ከመገኘታቸውም በላይ የጎንደር ከተማ ሕዝብ በሙሉ ሊጠግብ መቻሉን እንጃ እንጂ በሙሉ ተጠርቶ ነበር። አቡነ ሰላማና እጨጌው ከወይዘሮ ተዋበች ጥቂት አለፍ ብለው በካህናቱ አቆልቋይ አናት በደጃች ካሳ ቀኝ ተቀምጠው ነበር። ራስ አሊ መጀመሪያ ድል ሆነው ከደብረ ታቦር ከተባረሩ ጀምሮ ወደ ደጃች ካሳ በኩል የሆነው ጆንቤል ከቀኛዝማች እንግዳ ቀጥሎ ከመኳንንቱ ሁሉ በላይ በመሆን በደጃች ካሳ ግራ ተቀምጦ ነበር። ጆንቤል ከደጃች ካሳ ጋር ከተገናኘበት ቀን ጀምሮ አኩሪ ሞቱ እስኪለያቸው ድረስ ከዕለት ወደ ዕለት እየጨመረ ሄደ። ታላቅ ወዳጅነት፣ መተማመንና መግባባት ነበራቸው። ጆንቤል በተፈጥሮው ለመልካም ወዳጅነት መመረጥ የሚገባው ሰው ነበር። ክላውዴን በብዙ አበሾች አኩርፎ በዋለባቸው ጥቂት ቀኖች ውስጥ አበሻ አበሻ በጣም ክፉ ሕዝብ ነው፣ እግዚአብሔር ኢትዮጵያ ውስጥ እብድ አትሁን ሲለኝ ጆንቤልን አጋጠመኝ እያለ በጆንቤል ጓደኝነት ይጽናና ነበር ይባላል። ራሳሊ ቁም ነገረኛውንና ውሸት ለመናገር ጨርሶ የማይችለውን ጆንቤልን ብዙ አይወዱትም ነበር። ክላውዴን ግን የመመሳሰል ሥራ ተመክሮ የተላከ እንደመሆኑ መጠን በተፈጥሮ ዋሾ ሆኖ ሳይሆን ራስ አሊ ሲሳሳቱ ስለሚታገሳቸው በጣም ይወዱት ነበር። ለምሳሌ በኋለኛው ጊዜ ለአጼ ቴዎድሮስ አቅርቦት ብዙ ክርክር ያስነሳውን ከፍተኛ የአገር ጉዳይ ውል አቅርቦ ሲያነብላቸው አፋቸውን እንደሰከረ አምባዛ በሰፊው በማላቀቅ በጥጋቸው ከቆመው አሽከር ጋር አንተ ለሽምብር ገብስ በየጊዜው ደህና አድርገህ ታበላዋለህ እያሉ ስለ ፈረሳቸው ጉዳይ ሲናገሩ ትዝብቱን ውጦ በትዕግስት ፍላጎቱን እንዲያዳምጡት ከመሞከር በቀር ሌላ መልክ አላሳያቸውም ነበር። ጆን ቤል ግን ሌላ ሰው ነበር። ራስ አሊ ሊዋሹ ሲከጅሉ ወይ የማይሆን ነገር ሲነሳ በቀጥታ ይቃወማል። እንዲያውም አንድ ቀን የደጃች ካሳ ነገር ተነስቶ ራስ አሊ በካሳ ሲቀልዱ ሰሙ ጌታዬ፣ ካሳን እግዚአብሔር መርጦ ተሆነ የማንም ኃይል አያጠፋውም በማለቱ ራስ አሊ ቀላ ያለው ፊታቸው ጉበት እስኪበስል እንዲናደዱ አድርጓቸዋል። ይሁን እንጂ ፕላውዴን ጆን ቤልን ታላገኘ ይህ ዓለም በሙሉ ባዶ የሆነ መስሎ ስለሚታየው ራስ አሊ ከጠባያቸው ጋር ውሃ ለእሳት እንደማይስማማ የማይስማማ ቀጥተኛ ባህሪ ያለውን ጆን ቤልን ለፕላውዴን ሲሉ ታግሰውት ይኖሩ ነበር። ደጃች ካሳ ደግሞ ጥሎባቸው ወይም በማታለል ጠባይ ገብቷቸው ሳይሆን እንደሳቸው ያለ ቅን ጎበዝ እውነተኛ ለሰው አሳቢ የሆነ ሰው ከባህር ማዶ መጥቶ በማግኘታቸው እጅግ ደስ ብሏቸው ወደዱት፣ አመኑት። ስለዚህ ተቀምጠው ግብር ሲያበሉ ጆን ቤል ከቅኛዝማች እንግዳ በታች በመቀመጡ ጥቂት ራቅ ካለባቸውና ለማነጋገር እየፈለጉ አንዳንድ ጊዜ ዞር እያሉ ያዩት ነበር። ደጃች ካሳ ቤልን ካገኙበት ጊዜ ጀምሮ ከፍተኛ የሆኑ ጉዳዮችን በሚያስቡበት ጊዜ ሁሉ የመጀመሪያ አማካሪያቸው እሱ ነበር። በዚህ ቀን ራሳቸው ጀምረው ለወደፊቱ ማንኛውም ክርስቲያን የሆነ ኢትዮጵያዊ ሁሉ እንዲከተለው የፈለጉትን የክርስቲያናዊ ቤተሰብ አቋም ለጆን ቤል በይበልጥ ለማዋየት ፈልገው ነበር። አንዳንድ ጊዜ ባሳባቸው አሁን ይህ መቀነት ያዞረች አታምልጠኝ የሚል አሌሌ ሁሉ እሺ ሊሆን ብለው ያስቡና መልሰው ደግሞ አይ ለሱማ ራሴ ስንቷን አውቅ ነበር የሚወዳትን ተዋበችን ስላገኘው አይደለም ሁሉም ሙሻ መስላ ይታየች የሚወዳትንና የምትወደውን እየመረጠ በሷ እየተወሰነ የማይኖርበት ምክንያት የለም በማለት ይጽናናሉ። ከዚያም በጥጋቸው ወደ ተቀመጡት ወደ ቀኛዝማች እንግዳ ፊታቸውን መለስ አድርገው እንደመሳቅ እያሉ እንግዳ የነገው ቆራቢ ደግሞ አንተ ነህ፣ ገብርዬንም አሁን እነግረዋለሁ አሉ ደጃች ካሳ። እኔማ ምን ጊዜም ቆራቢ ነኝ እኮ አሉ ቀኛዝማች እንግዳ። እሱን ተወውና ይልቅስ ነገ እቁባቶችን ሁሉ አሰናብተህ ከሚስት ጋር እንድትቆር እቁባት የምትባል ተነጨራሽ የታውቅና ምን አለ ውሸቱን ብትወው እስከዛሬ ሁላችንም አላረፍንም። ካሳ ይሙት በጭራሽ እቁባት የምትባል አላቅም። እውነት ነው አልዋሽም፣ ሳላገባ ተጅግ አለሞተዋ እወሳለት ነበር። ከዚያ በኋላ ግን እንኳን ለሌላዋ ለእሷም ባደረሰኝ። ዛዲያ እንደኔ በተክሊል ትቆርባለህ ማለት ነው ደስ እያለኝ በልሙት በለኝ። ካሳ ይሙት ጌታዬ፣ ቆይ እንግዲህ ያን ገብርዬን ነው ቃል የማስገባው አሉ ደጃዝማች ካሳ። እሱም የኔው ቢጤ ሳይሆን አይቀርም፣ ቢሆንም ይንገሩት አሉ ቀኛዝማች እንግዳ። መቼም ይሰራ ለምንለው ነገር ሁሉ ራሳችንን ምሳሌ ሳልሆን ትዕዛዝ በመስጠት ብቻ መልካም ነገርን ማስገኘት አንችልም አሉ ደጃች ካሳ። በዚህ ጊዜ ጆን ቤል በጎኑ ወደ ተቀመጠው ወደ ቀኛዝማች ገብርዬ ዙሮ በቁም ነገር መልክ የገብርዬን አይኖች ትክ ብሎ እየተመለከተ የሚጫወተው ደጃዝማች ካሳ ስላሳዩት መልካም ምሳሌነት ነበር። አዩ ቀኛዝማች፣ ሕዝብ ዘላቂ ወደ ሆነ በጎ ምግባር የሚመራው በአስገዳጅነታቸው በሚተማመኑ አዛዦች ሳይሆን ምሳሌነት ጭምር በሚያሳዩ አስተማሪዎች ነው። ዛሬ ደጃዝማች ካሳ ያሳዩት ምሳሌነትም ለአንድ ክርስቲያን ሕዝብ ታላቅ ትምህርት ነው። ቢፈልጉ ከቁጥር በላይ የሆኑ ቆነጃጀት እየመረጡ እንደ አረብ ሱልጣኖች በየጓዳው ቢያከማቹ የሚያቀታቸው አልነበረም። ከዚህም በቀር ዘወትር በድንኳን ሲኖሩ፣ ታገር ወደ አገር ሲዞሩ የጭን ገረዶች አንጣፊዎች ያስፈልጉኛል ማለት የሚገባቸው እሳቸው ነበሩ። ግን የክርስቲያን መንፈስ ከዚህ ሁሉ በላይ የሆነ ብርቱና የራስ ቁጥጥር ያለው በመሆኑ በዚህ የጉልምስና ጊዜያቸው እንደ አንድ ቄስ በአንድ ሚስት ተወስነው ለመኖር ቆረጡ። እናንተ ደግሞ ምሳሌነታቸውን በመከተል ብትረዷቸው በመላው ኢትዮጵያ ይህ ደግ ምግባር እየተስፋፋ ይሄዳል አለ። ወነት ነው አቶ ቤል ሁላችንም ይሄን ምሳሌነት በመከተል ለህዝቡ መንገድ ማሳየት አለብን። ይሄ በእያለበት እቁባት ማስቀመጥ የሚባል ነገር ብዙ ጎጂ ነገር አለበት። አንድ ሰው አንድ ቤተሰብ ማስተዳደር አቅቶት በሚቸገርበት ጊዜ ሁለት ሶስት ወይም ከዚህ የሚበልጥ ቤተሰብ ይኖራል ሲል ላንዱም ሳይሆን በእያለበት ችግር ይፈጥራል። በየቦታው ልጆች እየወለደ ብዙ ህፃናት በእንጀራ አባት ወይም በእንጀራ እናት እጅ በጭካኔ እየተጉላሉ እንዲያድጉ ያደርጋል። ስለዚህ ነገር መከተል ይገባናል አለ። በዚህ ሁኔታ ሁሉም በእያለበት ከጥጉ ካለው ጓደኛው ጋር ስለ ልዩ ልዩ ጉዳይ እየተነጋገረ በተለይ በካህናቱ በኩል በነተጌ መነንና በራስ አሊ ጊዜ አይንና አፈር ሆነው የኖሩት ጳጳስና እጨጌው አሁን ተስማምተው ባንድ ላይ እንዲቀድሱ ባንድ እንዲበሉ እንዲጠጡ በማድረጋቸው ለደጃች ካሳ ታላቅ ሰውነት ይነጋገሩ ነበር። በዚህ ሁኔታ ግብሩ ሲበላ ሲተጣ እንደቆየ አዝማሪዎች እየተነሱ ዘፈን ጀመሩ። በመጀመሪያ ደጃዝማች ካሳን ሳይለይ በየደረሱበት በያረፉበት ሲያጫውተው የኖረ አዝማሪያቸው አስቀድሞ በዘለሰኛ የፈጣሪን ምስጋና ካሰማ በኋላ የሚከተለውን እየገጠመ አዘመረ። የታጠቀን ፈረስ አይገታም ማንም አምባ ጫራ ዘሎ አንኮበር ሳይቆም አስተቴም እንደሆን ይሄ የኔ ቃል ይመስከር በጎጃም ይመስከር ባይሻል ደጋ የለመደው የታጠቅ ፈረስ ለሂድ ለሂድ አለ ስሜን ልገስግስ ሳራል በላም አለ አንኮበር ሳልደርስ ውሃል ተጣም አለ ውቅያኖስ ሳልደርስ በቅርቡ ያሉለት ተከዜና በሽሎ ይፈረስ ሊሮጥ ነው ባህር ባህር ብሎ አባታ ተካታ የመይሳው ልጅ ፍቅሩማ ቃና አለው ጠቡን አይጣል እንጂ ፍርቅ ስለምኗቸው ጠብ እየለመኑ ስንቱ ስንቱ ጀግኖች ያሞራራት ሆኑ። በዚህ ሁኔታ እየገጠሙ አዝማሪዎች በየተራ ሲጫወቱ ካህናቱ ቅኔ ሲያበረክቱ ወረብ ሲወርቡ ሁሉም ደጃች ካሳ ገና በዘመቻ ላይ መሆናቸውን ሳይናገሩ አላለፉም። ብቻ ወይዘሮ ተዋበች በዚህ ወድቀዋል ተብሎ አድራሻቸውን ባልሰሙት አባታቸው ሁኔታ በጣም ይሸበሩ ስለነበር ደጃች ካሳም የነደጃች ጎሹ ስም ካሸነፏቸው ሰዎች ስም ጋር እየተደረበ እንዲጠራ አይፈልጉ ስለነበር የሰው ስም አይነሳም ነበር። የጦር ሜዳዎች ስሞች ግን እየተደጋገሙ ተነስተዋል። የታጠቅ ፈረስ ፊቱን ያዞረባቸው እነ ስሜን፣ እነ ወሎ፣ እነ ሸዋም በሰፊው ይጠቀሱ ነበር። በዚህ ሁኔታ በዓሉ ተከብሮ እንዳለፈ ደጃች ካሳ ራሳቸው በቅርቡ ንጉሥ ስለሚሆኑ ደጃች ውቤ ይህን እንዲያውቁና ራሳቸውን በስምምነት ከተቀመጡ ካላቸው ግዛት ላይ ብዙ ተጨምሮላቸው ራስ እንዲሆኑ እንስማማ ብለው አቡነ ሰላማን መልእክታት ይዘው በአስታራቂ መልክ ላኳቸው።
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ይሸበራል ኢየሩሳሌም እኔ ነዩ ቱርክባይ የምሸሽ ነው። መቅደን አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ ነዩ ቱርክባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ ነዩ ቱርክባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት
ክላላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሾ
ነመዩ ቱርክባይ የምሸሽና